ይህ የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
አድማጮቻችን ቀውል አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። በተከታታይ ላስተምረው ያሰብኩት መሰረታዊ የሆነ ትምህርት ሁለተኛ ክፍል ዛሬ አቀርብላችኋለሁ። ባለፈው ሳምንት ስታዳምጡት የነበረው መልእክት ኢየሱስ ክርስቶስ ለሰው ልጆች የተሰጠበት ልክና መጠኑ የሚል ዋና መደበኛ ርዕስ ሲሆን በዚያ ስር የመለኮት ስጦታ መለኮት የሆነ ልጅ ነው የሚለውን ሐሳብ የሚመለከት ትምህርት አካፍዬ ነበር። ዛሬም በዚያው ላይ በመቀጠል የእግዚአብሔር ቃል የሚያስተምረንን አብረን እንመለከታለን። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በብዙ ሰዎች ዘንድ ትንሿ ወንጌል በመባል በሚተዋወቀው ጥቅስ ውስጥ ጠንከር ያለ መሰረት የሆነ እጅግ በጣም ጥልቅ የሆነ እውነት የተሸከመ እግዚአብሔር ቃል በውስጡ ይታያል። በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና ይላል የአምላክ ቃል። በዚህ በእግዚአብሔር ቃል ውስጥ እንደምንመለከተው እግዚአብሔር የሰጠን አንድያ ልጁን እንደሆነ ተመልክተናል። ያ አንድያ ልጅ ማን ነው የሚለውን ስንመለከት አንድያ ልጅነቱ በተከታታይ ጌታችን ኢየሱስ ክርስቶስ አምላክ መሆኑን ለማሳየት ባስተማርኩት ጠንከር ባለ ትምህርት ላይ የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅነት የመለኮታዊነቱ አመልካች መሆኑን በስፋት ለማመልከት ሞክሬያለሁ። ጌታችን ኢየሱስ ክርስቶስ ማን ነው የሚለውን ስናጠናና ስንመለከት ለኔና ለናንተ እግዚአብሔር የሰጠን መለኮት የሆነውን አንድያ ልጁን እንደሆነ አጥብቀን መረዳት ይኖርብናል። የእግዚአብሔር ቃል የሚነግረን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ማን ነው የሚለውን በጣም በከፍተኛ ጠነቃቄ ማየት አለብን። ሰው ከሰው የተቀበለውን ስጦታ ገንዘብ ይሁን ሌላ ጠቃሚ የሆነ ነገር ምንነቱን ማወቅ ይፈልጋል። በተሰጠው ስጦታ ያገኘውን ክብር ያገኘውን ጥቅም በዚያ የተገለጠለትን አክብሮት ወይም ፍቅር ለመረዳት የሚችለው የተሰጠውን ስጦታ ምንነት ሲያውቅ ነው። እግዚአብሔር ለኛ አንድያ ልጁን ሰጠን። ይህ የአንድያ ልጅ የመሰጠት ምስጢር እጅግ በጣም በጣም መሰረት የሆነ ጥልቅ የሆነ የክርስትና እውነት ነው። ይህንን ሐሳብ በብዙ ሁኔታ አብረን በሰፊው እንመለከተዋለን። ስለዚህ እግዚአብሔር አምላካችን ለኔና ለናንተ ለሰው ልጆች ካለው ምክንያቱ ከራሱ በተቀሰቀሰ ፍቅር ብቻ እግዚአብሔር አንድያ ልጁን እንደሰጠን ልናስብ ይገባል። ይሄ ተሰጠን አንድያ ልጅ በመጨረሻ ላይ ባለፈው ሳምንት በሰማችሁት መልእክት ውስጥ በዕብራውያን ምዕራፍ 1 ከቁጥር 2 እስከ 3 ላይ እንደሚናገረው ሁሉን ወራሽ የተደረገ የእግዚአብሔር ልጅ እንደሆነ፣ ዓለማት የተፈጠሩበት የእግዚአብሔር ልጅ እንደሆነ፣ የእግዚአብሔር የክብሩ መንጸባረቅ የባህሪው ምሳሌ ሁሉም በስልጣኑ ቃል ደጋፊ ሆነ፣ የኔና የናንተን የሰው ልጆችን ኃጢአት የሚያነጻው መስዋዕቱን ካቀረበ በኋላ በሰማያት በግርማው ቀኝ በአባቱ ቀኝ የተቀመጠ ልጅ እንደሆነ ተመልክተናል። እንግዲህ እግዚአብሔር የሰጠን አንድያ ልጁን መሆኑን ስንመለከት የስጦታውን ትልቅነት የምናየው በኢየሱስ ማንነት እንደሆነ እናያለን። ስጦታው የተሰጠበት ትልቁ ምክንያት እግዚአብሔር ዓለሙን እንዲሁ ስለወደደ ነው። እግዚአብሔር ዓለሙን የወደደበት ፍቅር ጥልቀቱም ሆነ ብርታቱ የሚለካው ውድ አድማጮች የእግዚአብሔር ስጦታ በሆነው በልጁ ክብርና በልጁ ታላቅነት ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ፍቅርም እንደዚህ ነው ካለ በኋላ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም ይላል። ስለዚህ የተሰጠን ስጦታ የእግዚአብሔር ልጅ ኢየሱስ ክርስቶስ ማንነት የእግዚአብሔር የፍቅሩ መለኪያ ነው። የፍቅሩን ጥልቀት ያሳያል። እግዚአብሔር ልጁን ለኛ መስጠቱም ሆነ መላኩ እኛን የወደደበትን ፍቅር የቱን ያህል እንደሆነ እንድንመለከት ያሳየናል። ወንጌል እግዚአብሔር ለሰው ያለውን ፍቅር የሚናገር እንጂ ሰዎች ለእግዚአብሔር ያላቸውን ፍቅር የሚናገር አይደለም። ከአዲስ ኪዳን ጸሐፊዎች ሁሉ ስለ ፍቅር በሰፊው የጻፈው ሐዋርያው ዮሐንስ ነው። ፍቅር እንደዚህ ነው በማለት ፍቅርን የሚገልጥበትን እውነት በቅጡ ማስተዋል ይኖርብናል። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም የሚለውን ቃል ለኔና ለናንተ የእግዚአብሔርን ፍቅር ለሰው ልጆች ያለውን ፍቅር የሚያሳየን መሆኑን አጥብቀን ልንመለከት ይገባል። ስለዚህ የእግዚአብሔር ፍቅር ከተገለጠበት ልጁን በመስጠት እግዚአብሔር በተግባር በገለጠበት በዚህ ፍቅር ውስጥ የሰው ፍቅር፣ የሰው ጽድቅ፣ የሰው ማንነት፣ የሰው ታሪክ ሊገባ ፈጽሞ አይችልም። ምክንያቱም እግዚአብሔር እርሱ እኛን የወደደበትን ፍቅሩን በገለጠበት ላይ የሰው ፍቅር አይሰበክም፣ የእግዚአብሔር ፍቅር እንጂ። ይህ መለኮታዊ ፍቅር የተገለጠው መለኮታዊ የሆነው ልጅ ለሰው ልጆች አዳኝ እንዲሆን ሆኖ በመሰጠቱ ነው። እግዚአብሔር አንድያ ልጁን የሰጠበት መጠንና ጥልቀት እስከምን ድረስ ነው ብለን ልናስብ ሁልጊዜም በዚህ ልባችን ሊመሰጥ ይገባል። ይህንን በስፋት በጥልቀት ለማስተማር ለማሳየት የተረዳሁትን ያህል እግዚአብሔር ቢፈቅድልኝ እሞክራለሁ። እግዚአብሔር መለኮት የሆነውን ልጁ ለኛ የሰጠው እንዴትና እስከምን ድረስ ነው? ስጦታ ሲሰጥ በብዙ ሁኔታ ይሰጣል። ሰዎች ለሰዎች አላቂ ስጦታ ይሰጣሉ። ለብዙ ዘመን የሚሆን የሚቆይ ስጦታ ይሰጣሉ። ስጦታው እሱን የሆነ ነገር ላይ በጥቅም የሚውል ስጦታ ሊሰጡ ይችላሉ። አንዳንድ የሚሰጠው ስጦታ ለብዙ ነገር የሚሆን በርካታ በሆኑ ጉዳዮች ላይ ጠቃሚነቱን የሚያሳይ ስጦታ ሊሰጡ ይችላሉ። እግዚአብሔር የሰጠን አንድያ ልጅ እስከምን ድረስ ነው የተሰጠን የሚለውን መጠየቅ አለብን። ለምን ተሰጠን ብለን መጠየቅ አለብን። እስከምን ድረስ ሊጠቅመን ነው የተሰጠን የሚለውንም መጠየቅ አለብን። እነዚህን ጥያቄዎች መጠየቅ ጥሩ መነሻ ይሆናል። እግዚአብሔር ለኛ ለሰው ልጆች መለኮት የሆነውን ልጁን የሰጠበት ምስጢር ታላቅ ነው። ይህንን ምስጢር ብናውቅና ብናስተውል የምንቆምበትና ድል የምንነሳበት ኃይላችን ክብራችን የሚሆን እውነት እንደሆነ ማወቅ ይኖርብናል። በእውነቱ ለመነጋገር ይህ ክርስትና የምንለው እምነታችን ያለበት ነፍሱም መንፈሱም እዚህ ላይ እንደሆነ ማወቅ አለብን። ይህንን እውነት የሚያቀል ሃይማኖት ምንም ዋጋ የሌለው የሕዝብ ማታለያና ማደናገሪያ የሆነ ተዘርቶ የማይበቅል ባዶ የሆነ መደለያ ነው የሚሆነው። የሃይማኖታችን ሕይወትና መንፈስ ኢየሱስ ክርስቶስ ነው። ይህንን እውነት ችላ ብንል፣ ባናምንና ባንቀበለው የምንኮነንበትና ለዘላለም ፍርድ የምንጋለጥበት ጉዳይ እንደሆነ መርሳት የለብንም። ይህንን በመረዳት ነበር ሐዋርያው ጳውሎስ በቆላሲስ ምዕራፍ 2 ከቁጥር 1 እስከ 4 ላይ ስለ እናንተና በሎዶቅያ ስላሉት ፊቴንም በሥጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁና ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብና የእውቀት መዝገብ ሁሉ በርሱ ነውና ማንም በሚያባብል ቃል እንዳያስታችሁ ይህን እላለሁ ይላል ሐዋርያው ጳውሎስ። ይህንን የሚናገርበት ምክንያት የጌታችን ኢየሱስ ክርስቶስን ማንነት ብዙዎች ያደናገሩ ሌላ የማይጠቅም ክርስቶስ ላይ ባልተማከለ ሁኔታ የሚሰበክ ወይም ደግሞ የሚቀርብ ትምህርት እንደሚያስተምሩ ስለሚያቀ ነው። ስለዚህ ሐዋርያው ጳውሎስ እነዚህን ክርስቲያኖች በብዙ ተጋድሎ የጸለየ የእግዚአብሔር ልጅ ማንነት እንዲያውቁ የእግዚአብሔር የተሰወረ የጥበብና የውቀት መዝገብ ሁሉ ባለጠግነት የሆነውን ጌታ እንዲያውቁ ይጋደልላቸዋል። ይህ ጉዳይ በልበ ሰፊነት በብዙ ጉጉትና ናፍቆት ልንማረው የሚገባ የወንጌል ክብርና ውበት የሆነ በመሆኑ የነን ታላቅ ምስጢር እግዚአብሔር እንዲገልጥልን ልንለምን ይገባናል። የኢየሱስን ማንነት ማወቅ ማለት ውድ ወገኖቼ የሃይማኖታችንን ምንነት ማወቅ ማለት ነው። እግዚአብሔር አንድያ ልጁን እንዴት ሰጠን? ይህንን ምስጢር እስኪ አብረን እንመልከት። ኢሳይያስ በትንቢት መነጽር ያየ ጌታችን ገና ሳይወለድ ስለ እርሱ መሰጠት በምዕራፍ 9 ቁጥር 6 እንዲህ ሲል ተናገረ፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ጌታችን ለኛ የተሰጠው ሕፃን ሆኖ ተወልዶልናል ተብሎ ነው። ወንድ ልጅ ተሰጥቶናል ስለሚል የተሰጠን ወንድ ልጅ ሰው ሆኖ እንዲወለድ ተደርጎ እንደተሰጠን እናያለን። ተወልዶልናል ማለት ወንድ ልጅ ተሰጥቶናል የሚሉት ቃላቶች በአንድነት ሆኖ ሲታዩ ጌታችን ሰው የሆነበትን ሁኔታ ያሳየናል። እግዚአብሔር አንድያ ልጁን ሰጠን ብለን ስንል ቃልም ሥጋ ሆነ ከሚለው ጋራ ኢሳይያስ ሕፃን ተወልዶልናል ያለውን ወንድ ልጅ ተሰጥቶናል የሚለውን አጣምረን እንድንመለከት ያደርገናል። መለኮታዊ ልጅ ለዘላለም በአባቱ ቅፍ ይኖር የነበረው ልጅ ለኛ ወንድ ልጅ ሆኖ ሕፃን ሆኖ በመወለድ ተሰጥቶናል። መልአኩ ቅዱስ ገብርኤል ለጌታችን እናት ለማርያም ካንቺ የሚወለደው የልዑል እግዚአብሔር ልጅ ይባላል ሲላት የእግዚአብሔር ልጅ ሆኖ ለዘላለም ይኖር የነበረው ወልደ መለኮት ከማርያም እንደሚወለድ ሲናገር ነው ይሄን ያለው። ማርያም መለኮትነቱን በሚያስገኝ ውልደት ሳይሆን የወለደችው መለኮት የነበረውን ልጅ ነው በሥጋ የወለደችው። መለኮትነትን ከማርያም አላገኘም። ለዚህ ቃልም ሥጋ ሆነ ለሚለው ዮሐንስ ወንጌል ማስረጃ ነው። ቃል በመጀመሪያ ነበረ ነው የሚለው። ስለዚህ ጌታችን ከድንግል ማርያም ከተወለደ በኋላ አምላክ እንደሆነ ማሰብ እርጉም የሆነ እምነትና ትምህርት ነው። ዮሐንስ ይህንን ለመጠበቅ ነው ሥጋ የሆነው ቃል ማን እንደነበረ በመልእክቱ በወንጌሉ መጀመሪያ ላይ በምዕራፍ 1 ቁጥር 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ በማለት የሚያረጋግጠው። ይህ በመጀመሪያ የነበረው በእግዚአብሔር ዘንድ የነበረው ቃል እግዚአብሔር የነበረ ቃል እንደሆነ ካረጋገጠ በኋላ ነው ዓለም ሥጋ ሆነ የሚለው። ስለዚህ ከማርያም የተወለደው ዓለም ሳይፈጠር የነበረው ዘላለማዊው የእግዚአብሔር ልጅ ነው የተወለደው። የእግዚአብሔር ልጅነቱ ማርያም ሳትወልደው የነበረ ልጅነት ነው። ጌታችን ከድንግል ማርያም ሲወለድ በእግዚአብሔር ልጅነቱ ያልነበረውን ሥጋ ከማርያም በመንሳት ዓለም ሥጋ እንደሆነ እንደተነገረ መርሳት የለብን። ስለዚህ የጌታችን ሥጋ እንደ ሰው ልጆች የሆነ ሥጋ እንደሆነ መመልከት ይኖርብናል። ምክንያቱም ሥጋውን ከሰው እንዳላገኝ አድርገን ማመንና ማስተማር ትልቅ ስተት ነው። ቃልም ሥጋ ሆነ በጣም መሰረታዊ የሆነ የሃይማኖት ትምህርት ነው። በዚህ ጉዳይ ብዙ ስተት የሚያስተምሩ ሰዎች ነበሩ፣ ዛሬም እንደሚኖሩ በተለያየ ጊዜ እንሰማለን። አትናቴዎስ በሃይማኖት አበው መጽሐፍ ውስጥ በምዕራፍ 30 ቁጥር 9 ላይ እንዲህ ሲል ያስጠነቅቃል፣ እናንተ አላዋቆች የመጽሐፍትን ቃል ሰምታችሁ እወቁ፣ ጌታችን ኢየሱስ ክርስቶስ የተዋሃደው ሥጋ ከቅድስት ድንግል ማርያም እንደሆነ ከሌላ እንዳይደለ እመኑ፣ በውኑ በኒቄያ የተሰበሰቡት ሊቃውንትን ትከራከራላችሁን? ይህንንስ የክህደታችሁን ትምህርት ትገልጻላችሁን? የከበሩ የአባቶቻችን ልጆች ልትሆኑ ከወደዳችሁስ እነርሱ የጻፉትን እንጂ ምንም ሌላ አትመኑ። ስለዚህም ነገር ክፉ ሐሳባችሁን ታውቁ ዘንድ ችሎታ አላችሁ ይላል። ይህንን ማስጠንቀቂያ የሚናገረው ለማን ነው? አትናቴዎስ በመቀጠል እንዲህ ይላል፣ ሰው ከመሆን አስቀድሞ የቃል ባህሪ ከምድር ከተገኘ ከሥጋ ጋር አንድ ከሆነ እንደ አባቶቻችን እምነትም ቃል ከአብ ጋር አንድ ከሆነ ጥንት የሌለው የአብ ባህሪም ከምድር ከተገኘ ከሥጋ ጋር አንድ በሆነ ነበር ይላል። በሌላ አባባል የጌታችን የኢየሱስ ክርስቶስ መለኮትነቱ ከምድራዊ ነገር እንደ ተገኘ ማሰብ ማለት የአብንም መለኮትነት መንካት ሊሆን እንደሚችል ማስጠንቀቂያ ይናገራል። አትናቴዎስ የሚያሳየን እግዚአብሔር የሰጠን አንድያ ልጅ ለእኛ ሲል ከድንግል ማርያም በተወለደበት ጊዜ ከድንግል የተካፈለው ሥጋ ከምድር የተገኘ ሥጋ እንደሆነ ያስተምራል። የጌታችንን ሥጋ ከምድራዊ ባህሪ ለይተን የተለየ ሥጋ አድርገን ማመን ትልቅ ችግር ላይ የሚጥል ክፉ ክህደት መሆኑን በማሳሰብ ይናገራል። እንዲህ የመሰለውን እውነት በመካድ አዛብተን ብናስተምር አትናቴዎስ በዚሁ ምዕራፍ በቁጥር 13 ላይ እንደሚለው ወልደ እግዚአብሔርን ፍጡር ነው ከሚሉት ከአርዮሳውያን በምን ትሻላላችሁ? ልብ በሉ ውድ አድማጮች፣ እንደ ክፉ አሳባችሁም አብን ከፍጡራን ጋር አንድ ታደርጉታላችሁ በማለት ከአርዮስ ክህደት ጎራ የሚመደብ ኑፋቄ እንደሆነ ያሳያል። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል በማለት ኢሳይያስ የተናገረለት የእግዚአብሔር ልጅ ለእኛ የተሰጠበትን መንፈሳዊ ምስጢር በከፍተኛ ጥንቃቄ የምንመለከተውና የምንጠብቀው መሆኑን መረዳት አለብን። በዚህ ጉዳይ መሳት የሚያመጣው መንፈሳዊ ኪሳራ ይህ ነው አይባልም። ክርስትና የሚባለው እምነት የቆመበትን ወንጌልና እውነት እንዳለ ገደል መክተት ይሆናል። በዚህ ጉዳይ ከሁሉ በላይ መጽሐፍ ቅዱስ ከዚያም ቀጥሎ አባቶች ያስተማሩትን በጥንቃቄ መመልከትና መመርመር ጠቃሚ ይሆናል። የጌታችን የእግዚአብሔር ልጅነቱ ከዘላለማዊው አባት ከእግዚአብሔር አብ የተገኘ መለኮት መሆኑን መጠበቅ አለብን። ጌታችን ከአባቱ ጋር የሚተካከልበት መለኮታዊ ባህሪው የእግዚአብሔር ልጅነቱ እንደ ተለወጠ እንደ ተቀየጠ መናገር ትልቅ ምንፍቅና ነው። ወንድ ልጅ ሆኖ ተሰጠን የምንለው ጌታ የእግዚአብሔር ልጅነቱ ተለውጦ አይደለም የተሰጠን። ውድ አድማጮች፣ መለኮታዊነቱ ያጣና የለወጠው ሆኖ አይደለም የተሰጠን። እግዚአብሔር የሰጠን አንድያ ልጁን ነው ስንል ማስተዋል የሚገባን ትልቅ ነገር አለ። እርሱም እግዚአብሔር የሰጠን አንድያ ልጅ መለኮታዊነቱን ያላጣ ለእኛ ሲል ደግሞ ያልነበረውን የሰው ባህሪ የተካፈለ ፍጹም ሰውና ፍጹም አምላክ የሆነውን ልጅ ነው የሰጠን። እንዲህ ባለ መልክና ሁኔታ የተሰጠን መሆኑን ለእምነታችን ምን እንደሆነ ማስተዋል ይኖርብናል። ይህንን በሰፊው እናያለን። እግዚአብሔር የሰጠን አንድያ ልጅ አምላክ ብቻ በሆነ መልኩ አልተሰጠንም። እግዚአብሔር የሰጠን አንድያ ልጅ አምላክነቱን ያጣ ሆኖም አልተሰጠንም። የአምላክ ቃል እንደሚያስተምረን ቃልም ሥጋ ሆኖ ነው የተሰጠን። ስለዚህ ቃልን ከሥጋ ለይተን ሥጋንም ከቃል ለይተን መነጋገር አንችልም። የተሰጠን ወንድ ልጅ ነው በማለት ኢሳይያስ ሲገልጠው አንድያ ልጅነቱ አምላክነቱን በማወጅ ነው ኢሳይያስ የተናገረው። የተሰጠን ወንድ ልጅ ማን እንደሆነ ኢሳይያስ በትንቢቱ በምዕራፍ 9 ቁጥር 6 ላይ እንደዚህ ሲል በሚገርም ሁኔታ ያቀርበዋል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ካለ በኋላ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል በማለት ነው የተናገረው። ዮሐንስም በወንጌሉ በምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ነው ያለው። ጸጋንና ዑነትንም ተመልቶ በእኛ አደረ። ከዛ በኋላ ምን እንደሚልብበሉ አንድ ልጅም ከአባቱ ዘንድ እንዳለው ክብር ክብር የሆነውን ክብሩን አየን ይላል። ቃል ሥጋ ከሆነ በኋላም ባንድያ ልጅነቱ ከአባቱ ዘንድ ባለው ክብር እንደታየ ይናገራል። ኢሳይያስም አለቀነት በላ በጫንቃው ላይ ያለ ስሙ ደንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ እንደሚባልም ተናግሯል። ይህ ማለት ኢየሱስ ከድንግል ከተወለደ በኋላ የአምላክነቱ ክብር ያልተለየው ጌታ መለኮት እንደሆነ ያስረግጥልናል። ጌታችን ከድንግል ማርያም ከመወለዱ በፊት የነበረውን ያጣ ወይንም የነበረውን ማንነት የቀየረ ጌታ ፈጽሞ አይደለም። ምንም እንኳን የሰውን ባህሪ ሲካፈል ያልነበረውን እንዳገኘ ብናምንም እግዚአብሔር አንድያ ልጁን ቀይሮና ለውጦ አይደለም የሰጠን። የተሰጠን ጌታ የዘላለሙ የእግዚአብሔር ልጅ ነው። የሰውን ባህሪ የተካፈለበት ሁኔታ ማንነቱን የተለየ አድርገን ወይም የእግዚአብሔር ልጅነቱን እንዳናስብ በሆነ መልክ ልንመለከተው አይገባንም። ምክንያቱም ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም የማይለወጥ ጌታ ነው። እንግዲህ ውድ አድማጮች ልብ በሉ። የተሰጠን ጌታ አሁን በአባቱ ቀኝ ባለበት የክብርም ስፍራም ለኛ የተሰጠበት ሁኔታው የተጠበቀ እንደሆነ መጽሐፍ ቅዱስ ያስተምረናል። ይህንን እውነት ሐዋርያው ጳውሎስ በቆላሲስ ምዕራፍ 2 ቁጥር 9 ላይ በርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ይላል። ልብ እንበል፣ ሐዋርያው ጳውሎስ ጌታችን ሞቶ ከተነሳ በኋላ ነው ይሄንም የሚናገረው። ሐዋርያው በዚህ ክፍል የሚናገረው እውነት የተሰጠን ወንድ ልጅ ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ለኛ በተሰጠበት አምላክነቱና የሰው ልጅነቱ የመለኮትን ሙላት በገለጠ ክብር አሁን እንደሚኖር ይናገራል። ይኖራል የሚለው ቃል በግሪክኛ ካቶይኬ የሚል ቃል ሲሆን ትርጉሙ በቋሚነት መኖርን የሚያመለክት ቃል ነው። እንደውም በግሳዊ ይዘቱ ሲታይ የአሁን ግስ ሆኖ ነው የቀረበው። ተግባራዊ እየሆነ ያለ አሁን የሚታይ እንደሆነ ይታያል። ስለዚህ የመለኮት ሙላት በሰውነቱ ተገልጦ የሚታይ ጌታ ነው። ክብር ለእግዚአብሔር ይሁን። ጌታችን ሞቶ ከተነሳ በኋላ ከተሰጠበት ለእኔና ለእናንተ ለሰው ልጆች ከተሰጠበት ሁኔታ አልወጣም፣ አልተለየም። ለዘላለም የእግዚአብሔር ልጅ የነበረው ለዘላለም የሰው ልጅም ሆኖ ዛሬ ይኖራል። የእግዚአብሔር ስም የተባረከ ይሁን። ይህንን ነገር መጠበቅ ምን ያህል ጠቃሚ እንደሆነ፣ ምን ያህል የክርስትናን ምስጢር የተሸከመ ጉዳይ እንደሆነ ውድ ወገኖቼ እግዚአብሔር ይሄንን እንድታስተውሉ አድርጋችሁ ሰይጣን የክርስቶስን ማንነት በተለያየ አይነት ዘዴ ጌታችን ኢየሱስ ክርስቶስ ከተሰጠበት ጊዜ ጀምሮ ለሰው ልጆች ቃልም ሥጋ ከሆነበት ጊዜ ጀምሮ ተሰጥቶ እንዳልተሰጠ ወይንም መሰጠቱ ለአንድ አፍታ ለሆነ ታሪካዊ ሥራ ብቻ እንደመጣ አድርጎ የሚነገር ወንጌል ሁሉ ጎዶሎና እርጉም ወንጌል መሆኑን ማስተዋል አለባችሁ። የእግዚአብሔር ልጅ የተሰጠን ለኔና ለእናንተ በተሰጠበት ሁኔታ ዛሬም ለዘላለም የእግዚአብሔር ልጅ የነበረው ጌታችን አሁንም የእግዚአብሔር ልጅ ነው፣ ደግሞም የሰው ልጅም ነው። ለዘላለም አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እንደምናምን የእግዚአብሔር ልጅ ኢየሱስ ክርስቶስን ፍጹም አምላክነትና ፍጹም ሰውነት ዛሬም ለዘላለምም እናምናለን። እግዚአብሔር ስም የተባረከ ይሁን። ስለዚህ ኢየሱስ ክርስቶስ የተሰጠበትን ሁኔታ ለሰው ልጆች የተሰጠበትን ሁኔታ አደናጋሪ በሆነ መንገድ ከኛ ጋራ ባዕድ እንደሆነ እንግዳ እንደሆነ በአምላክነቱ ብቻ እያሳበብን ተሰጥቶ እንዳልተሰጠ ሰዎችን ከክርስቶስ ማራቅ ክርስቶስን ከሰዎች ማራቅ ውድ ወገኖቼ እግዚአብሔር የሰጠውን ስጦታ እንደነጠቀን አይነት አድርጎ ማቅረብ ነው የሚቆጠረው። ኢየሱስ ክርስቶስ ለዘላለም ለኔና ለእናንተ ተሰጥቶናል። የእግዚአብሔር ስም የተባረከ ይሁን። ማንም ከኛ ሊወስደው የሚችል የለም። የእግዚአብሔር ስም የተባረከ ይሁን። ለተቀበሉት ሁሉ በስሙ ለሚያምኑት ተብሎ ሐዋርያቶች ሞተው ከተነሳ በኋላ የሰበኩት ወንጌል ዛሬም ሰዎች እንዲቀበሉት እግዚአብሔር የሰጠውን ልጅ ኢየሱስ ክርስቶስን ስጦታ አድርጎ እግዚአብሔር የሰጠውን መስበክ ማስተማር የክርስቲያኖች የቤተ ክርስቲያን ግዴታዋ ነው። ለምን? የእግዚአብሔር ትልቁ ስጦታ ኢየሱስ ክርስቶስ ለዓለም ሁሉ ነውና ዛሬም ያንን ስጦታ ስንሰብክ ነው ወንጌል ሰበከን የሚባለው። ኢየሱስ ክርስቶስን ሰዎች እንዲቀበሉት ይሄንን የእግዚአብሔርን ስጦታ እንዲያምኑ በርሱ በማመን እንዲድኑ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን የወደደበትን ፍቅር በመረዳት ሰዎች እግዚአብሔርን አባታቸው አድርገው በተሰጠው ልጅ በኢየሱስ ክርስቶስ ደም ኃጢአታቸውን ነጽተው የእግዚአብሔር ልጆች እንዲሆኑ የሚያደርገውን ወንጌል ቤተክርስቲያን ልትሰብክ ይገባታል። ይሄ ወንጌል እንዳይሰበክ ሌላ ክርስቶስ የሌለበት ክርስቶስን በአምላክነት አርቆ ፍጡራንን ወንጌል አድርጎ የሚሰበክ ወንጌል ሁሉ እጅግ የተረገመ ከርግማንም እርጉም የሆነ ወንጌል መሆኑን ማስተዋል አለብን። ስለዚህ እግዚአብሔር የሰጠን አንድያ ልጁን ለዘላለም ነው የሰጠን። የእግዚአብሔር ስም የተባረከ ይሁን። ሰው የሆነበትን ቃልም ስጋ ከሆነበት ጊዜ ጀምሮ ሰው የሆነበትን ያንን ማንነት በሞት ኃይል ስር ወድቆ ይገዛ የነበረውን ያንን የሰውን ባህሪ ለዘላለም የማይሞት አድርጎ ያስነሳው የእግዚአብሔር ልጅ ኢየሱስ ክርስቶስ የእምነታችን መልህቅ ሆኖ የዘላለም ዋስትና ሆኖ በክብር ተነስቶ በአባቱ ቀኝ የእግዚአብሔር ልጅ የሰውም ልጅ ሆኖ ይኖራል። የእግዚአብሔር ስም የተባረከ ይሁን። የሰማችሁትን ሁሉ ለደህንነታችሁ አድርግላችሁ በጌታ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።